ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በተለይ በአሁኑ በመላ ኢትዮጵያ ማለት ይቻላል አንድ እንደ ስራ አድል ተደርጎ እየተወሰደ ያለው ወታደርነት ምልመላ ነው። ይሄ በአማራ ክልል፣ በትግራይ ክልል በተለይ ተጣጥፎ ነው እየቀጠለ ያለው። በርካታ ጠበንጃ እየታጠቀ ነው።
የአረና ትግራይ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ናቸው የሰማችኋቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል።
የኢትዮጵያ ሳተላይት ቴሌቪዥን ሰዓት ለትርፍ የማይሰራ የመገናኛ ብዙሃን ድርጅትና የህዝብ ተቋም እንደሆነ ገለጠ። ወጣቶች ለሰላምና ልማት ያላቸው አስተዋጽኦ ላይ ያተኮረ ውይይት በነቀምቴ ከተማ ተካሄደ። የሚሉት ከመጽሔት ርዕሶች ውስጥ ናቸው።
ኢትዮጵያና ጅቡቲ በጋራ የሚያገናኛቸውን የተፈጥሮ ጋዝ ማስተላለፊያ ቧንቧ ለመዘርጋት ተስማሙ። የተባበሩት መንግስታት ድርጅትና የአፍሪካ ህብረት የጋራ ግብረ ኃይል 16ኛ የምክክር ስብሰባዎችን አዲስ አበባ አደረጉ። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ኮንግረስ የከለከላቸውን የአጥር ማቆሚያ ገንዘብ ለማግኘት አስቸኳይ ጊዜ አወጁ። የሚሉ የምሽቱ ዋና ዋና ዜና ናቸው።
አርብ የካቲት 8 2011 ዓ ም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበነን። ብርሃን ኃይሉ ስርጭቱን በመምራት ኔልሰን ሎፔዝ ደግሞ በቴክኒኩ አብረውን ያመሻሉ።
አሁን የሰዓቱን የዓለም ዜና እናስቀድም። መልካም ምሽት።
ኢትዮጵያና ጅቡቲ በጋራ የሚያገናኛቸውን የ767 ኪሎ ሜትር ርዝመት ያለውን የተፈጥሮ ጋዝ ማስተላለፊያ የቧንቧ መስመር ለመዘርጋት ስምምነት ተፈራረሙ። ስምምነቱ ዛሬ አዲስ አበባ ላይ የተፈረመው በኢትዮጵያ የማዕድንና ነዳጅ ሚኒስትር በዶክተር ሳሙኤል ሁርካቶ እና በጅቡቲ የተፈጥሮ ኃይል ማመንጫ ሚኒስትር ዮኒስ ጉዌዶ ነው። በተከታታይ ወይም ሰፊ ውይይት ከተደረገ በኋላ ለፊርማ የበቃው ይህ ስምምነት የሁለቱን አገሮች ጥቅም ያካተተ ይሆናል ብለዋል የኢትዮጵያው ሚኒስትር። የጅቡቲው ሚኒስትር በበኩላቸው ስምምነቱ ረዥም ዕድሜ ያለውን የሁለቱን አገሮች ወዳጅነት ይበልጥ ያጠብቀዋል ብለዋል።
የተባበሩት መንግስታት ድርጅትና የአፍሪካ ህብረት የሰላምና የደህንነት ጉዳዮች የጋራ ግብረ ኃይል ባለፈው ማክሰኞ 16ኛውን ተከታታይ የምክክር ስብሰባዎቻቸውን አዲስ አበባ ውስጥ አካሂደዋል። ስብሰባው በተባበሩት መንግስታት ድርጅትና በአፍሪካ ህብረት መካከል ያለውን ወዳጅነት የመረመረ ከመሆኑም በላይ ይህ የጋራ ግብረ ኃይል በተለይም ሁለተኛው ዓመታዊ የተባበሩት መንግስታት ድርጅትና የአፍሪካ ህብረት ጉባኤ አዲስ አበባ ውስጥ እንደሚካሄድ የደረሰበትን ስምምነት ጨምሮ በተባበሩት መንግስታት ድርጅትና በህብረቱ መካከል ያለው ወዳጅነት ያስመዘገባቸውን ፍሬያማ ውጤቶችም አድንቀዋል ይላል። በአፍሪካ ሀገሮች የሚካሄዱ ምርጫዎች ሊኖሩ የሚገባውን ትብብር ያጤነው ይህ ጉባኤ በቡርኪና ፋሶና በኒጀር ያለውን የደህንነት ሁኔታ ጨምሮ ስለ ኮንጎ ዲሞክራቲክ ሪፐብሊክ፣ ስለ ማዕከላዊ አፍሪካ ሪፐብሊክ፣ ስለ ብሩንዲ፣ ስለ ማሊ እና ስለ ሳህል ክልል የደህንነት ጉዳዮችም አንስቶ ተወያይቷል። ሊቢያ፣ ደቡብ ሱዳንና ቻድ ተፋሰስ ሐይቅ ያለው ሁኔታም ተነስቶ ውይይት ተካሂዶበታል።
ናይጄሪያ ነገ ቅዳሜ ፕሬዝዳንታዊ ምርጫ ታካሂዳለች። በዚህ ምርጫ ሁለቱ እጩዎች ለፕሬዝዳንታዊ ውድድር አዲሶች ያልሆኑት ናቸው። ፕሬዝዳንት ሙሐመዱ ቡሃሪና ተወዳዳሪያቸው አቲኩ አቡበከር በማሸነፍ ደረጃም የተቀራረበ ቦታ ላይ ይገኛሉ። ሁለቱ የሚወዳደሩባቸው ነጥቦችም የተቀራረበ መሆናቸው ተገልጧል። መጽሔት ወደ ኋላ ላይ ዘገባ ይኖረዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ብሔራዊ የአስቸኳይ ጊዜ ሁኔታ አደነገጉ። ፕሬዚዳንቱ እርምጃውን የወሰዱት በሀገራቸው የድንበር ጉዳይ የደቡብ ድንበር ላይ አቆማለሁ ብሎ በምረጡኝ ዘመቻቸው ወቅት ቃል ገብተውበት ለነበረ የግንብ አጥር የሚውል ገንዘብ ለማውጣት እንዲያስችላቸው መሆኑ ተገልጧል። ይሁን እንጂ ከዲሞክራቲክ ፓርቲው በአጠቃላይና ከራሳቸውም ሪፐብሊካን ፓርቲ ቁጥራቸው እየጨመረ የመጣ እንደራሴዎች ይህን ውሳኔያቸውን እንዳልወደዱላቸው ይሰማል። ይህንን ከዚህ ቀደም በአገሪቱ ታሪክ ታይቶ ማይታወቅ የተባለ እርምጃቸውን በፍርድ ቤት እንደሚያሳግዱና እንደሚሞግቱም ተቃዋሚዎቻቸው እየተንቀሳቀሱ መሆናቸው ጭምር ታውቋል። ፕሬዚዳንቱ የአስቸኳይ ጊዜ ሁኔታውን እንዲጥሉ የገፋቸውን ምክንያት ሲናገሩ አራዊት ወረበሎች ሲሉ የጠሯቸው ቡድኖች አደንዛዥ እጽዋትና ቅመማ ቅመም እንዲሁም የህገወጥ ፍልሰት ግዙፍ ቅፍለት አገሪቱን እየወረሩና እያጥለቀለቁ በመሆናቸው ነው ብለዋል። ትራምፕ አክለውም መንግስቱን ዛሬ እኩለ ሌሊት ላይ ይጠብቀው የነበረውን ሌላ ከፊል የመዘጋት እርምጃ በሚያስቀር ውሳኔ የሁለቱም ፓርቲዎች አባላት የሆኑ እንደራሴዎች ሰሞኑን ተደራድረው የተስማሙበትን መንግስቱን ለበጀት ዓመቱ ቀሪ ጊዜ የሚያቆየውን ወጪም በፊርማቸው እንደሚያጸድቁ ተናግረዋል። በበጀቱ ውስጥ የፕሬዚዳንቱ የጠየቁት የ5.7 ቢሊዮን ዶላር የወሰን አጥር ግንባታ ወጪ ባይካተትም እንደራሴዎች በደረሱበት ስምምነት መሰረት የ1.4 ቢሊዮን ዶላር ወጪ ለወሰን ደህንነት ማጠናከሪያ እንዲውልና ለከፊል አጥር ስራውም ወጪ እንዲደረግ ተወስኗል።
የዩናይትድ ስቴትስ የንግድ ልዑካን ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር ዛሬ ከቤጂንግ ውስጥ ተገናኝተዋል። ዩናይትድ ስቴትስና ቻይና የንግድ ግንኙነት ለመመስረት በጀመሩት እቅድ ላይም ይወያያሉ። የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ሚኑቺ ዛሬ በትዊተር ገጻቸው ላይ እንዳሰፈሩት እርሳቸውና የዩናይትድ ስቴትሱ የንግድ ተወካይ ሮበርት ላይትሃይዘር ከቻይና ምክትል ጠቅላይ ሚኒስትር ሊዩ ሂ ጋር ፍሬያማ ያሉትን ውይይት አካሂደዋል። የቻይና መገናኛ ብዙሃን እንደዘገቡት በሁለቱ አገሮች መካከል ሌላ ዙር ድርድር በሚቀጥለው ሳምንት ዋሽንግተን ዲሲ ውስጥ ይካሄዳል።
የአውሮፓ ሀገሮች እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ ም ከኢራን ጋር ከተደረሰው የኒውክሌር ስምምነት እንዲወጡ ራሷን ባለፈው ዓመት ያገለለችው ዩናይትድ ስቴትስ ጠየቀች። ትናንት ሐሙስ ፖላንድ ዋና ከተማ ዋርሶ ላይ ከ50 አገሮች በላይ የተሳተፉበት የሁለት ቀናት ጉባኤ ከተካሄደ በኋላ ነው። የዩናይት ስቴትሱ ምክትል ፕሬዚዳንት ማይክ ፔንስ በተናገሩ ቃል አሜሪካ በኢራን ላይ ያሳለፈችውን ማዕቀብ የአውሮፓ ሀገሮች እየጣሱ ናቸው ሲሉ የከሰሱት የአውሮፓ ሸሪኮቻችን ከኢራን ጋር ከተደረሰው የኒውክሌር ስምምነት የሚገለሉበት ወቅት አሁን ነው ያሉት ምክትል ፕሬዚዳንቱ ለኢራን ሕዝብ፣ ለአካባቢው ሀገሮችና ለዓለም ደህንነት ሲባል በኢራን ላይ ተጽዕኖአችንን ማጥበቅ ይኖርብናልም ብለዋል ምክትል ፕሬዚዳንቱ። በዚሁ ጋዜጣዊ መግለጫቸው ላይ የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ማይክ ፖምፒዮም በኢራን ላይ የሚደረገው ዓለም አቀፍ ጫና እየተጠናከረ መሆኑን ገልጠዋል።
በመጨረሻም ቻይና ለፓኪስታን በብድርና በልገሳ ወደ 3.5 ቢሊዮን ዶላር መስጠቷ ተገለጠ። ገንዘቡ የፓኪስታን መንግስት ላቀደው የልማት ፕሮግራም የሚውል መሆኑም ተመልክቷል። በዚሁ መሰረት ቤጂንግ በቅርቡ 2.5 ቢሊዮኑን ፓኪስታን ባንክ ውስጥ ትከታለች። ይህም ቻይና በዚህ ዓመት ለፓኪስታን የሰጠችውን ጠቅላላ ገንዘብ ወደ 4.5 ቢሊዮን ከፍ እንደሚያደርገው ከዲፕሎማቶችና ከባለሥልጣናት የተገኘው ምንጭ ይጠቁማል። የፓኪስታን የልማት እድገትና የእቅድ ሚኒስትር ማካዱም ክሁሮ ባክታየር እንደገለጡት የቻይና ጠበብት ፓኪስታን የገባችውን የልማትና የእድገት እቅድ አተገባበር ለመመልከት እንዲሁም ደግሞ ትብብር ለማድረግ በቅርቡ ኢስላማባድ ይገባሉ። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የአርብ ምሽት አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የጀመረው መደበኛ ፕሮግራም በ22 በ25ና በ31 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን አድማጮች ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ።
በሴቶች ላይ የሚደርሰው ኢሰብአዊ ተግባር ነው። ህገ መንግስት መብታቸው ይጥሳል። መብታቸው፣ ክብራቸው፣ ሁሉም ነገር የሚጥስ ነው። ስለዚህ ይህንን ነገር ሁሉም ህብረተሰብ ግንዛቤ ፈጥሮ የሴት ልጅ ግርዛትን የሚቃወም ህብረተሰብ ለመፍጠር ነው።
የኢትዮጵያ የሴቶች ህጻናትና ወጣቶች ሚኒስትር የዓለም ጸጋይ ናቸው። በሁለተኛው አጋማሽ በሚቀርቡ ቅንብሮች በአንዱ ትሰሟቸዋላችሁ። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ
በስልጣን ላይ ያለው መንግስት ሀገር በሚገባ ማስተዳደር ስላልቻለ በኢትዮጵያ ቀጣዩ ምርጫ እስከሚካሄድ ብሔራዊ የአንድነት መንግስት ይመስረት ሲል አረና ለሉዓላዊነትና ዲሞክራሲ ጥሪ አቀረበ። የፓርቲው ማዕከላዊ ኮሚቴ ባለፈው ቅዳሜና እሁድ ባካሄደው ስብሰባ የአስተዳደር ወሰንና ማንነት ኮሚሽን ኢ ህገ መንግስታዊ ነው ሲልም ተቃውሟል። የትግራይ ክልል ይኖርባቸው ከነበሩ ሌሎች ክልሎች ተፈናቅለው የመጡ ወገኖችን ለመርዳት በቂ ስራ አልሰራም ሲልም አረና አስተዳደሩን ከሷል። የትግራይ ክልል አስተዳደር በበኩሉ ተፈናቃዮቹን ለመርዳት እየሰራው ነው ይላል። ፓርቲው በአካሄደው ስብሰባ መገባደጃ የሰጠውን ጋዜጣዊ መግለጫ ሙሉጌታ ጽብሃ ተከታትሎ ቀጣዩን ዘግቧል።
የአርና ለሉዓላዊነትና ዲሞክራሲ ማዕከላዊ ኮሚቴ የካቲት 2ና 3 2011 ዓ.ም በአካሄደው መደበኛ ስብሰባ ፓርቲው ባለፈው ዓመት የፈጸማቸው ስራዎችና ቀጣይ በድርጅቱ የሚሰሩ ስራዎች መገምገሙንና በኢትዮጵያ ወቅታዊ ሁኔታም መወያየቱ የፓርቲው የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በሰጡት መግለጫ ተናግረዋል። በአገሪቷ የፖለቲካ እስረኞች መፈታት፣ ውጭ ሀገር የነበሩ ፓርቲዎችና ፖለቲከኞች ወደ አገር ቤት መመለስ እንዲሁም የተወሰነ የሚዲያ ነጻነት ለውጥ መጥቷል ያሉት አቶ አምዶም ይህ ለውጥ የመላ ኢትዮጵያውያን ትግል ውጤት ነው ብለዋል። በተለያዩ የሀገሪቱ ክፍሎች በተፈጠረ ግጭት የዜጎች መፈናቀል አሳሳቢ መሆኑም ተናግሯል።
በዚህ የመፈናቀል ሂደት ትግራይም 95,000 የሚያክል ህዝብ ከተለያዩ ኢትዮጵያ ክፍሎች ተፈናቅሎ ትግራይ ክልል ላይ መጥቷል። በዚህ ምክንያትም ከፍተኛ ማህበራዊ እና ኢኮኖሚያዊ ቀውስ እንደተፈጠረ ለማስተናገድም የትግራይ ክልል አቅም እንዳጣ ትኩረትም እንዳልሰጠው ስደተኞች ካምፕ ማቋቋም ነበረበት፣ እስካሁን አልሰራውም። መሰረታዊ ፍላጎቶች የሚባሉትም ማግኘት ነበረባቸው እነዚህ ተፈናቃዮች እስካሁን አላገኙም እና ከፍተኛ ችግር ላይ መሆናቸው የሚያሳይ ነው።
ከተለያዩ የኢትዮጵያ ክፍሎች ተፈናቅለው ወደ ትግራይ ለመጡ ዜጎች የክልሉ መንግስት በቂ እገዛ እያደረገላቸው አይደለም ያሉት አቶ አምዶም በዚህም ማህበራዊ ቀውስ እየተፈጠረ ነው ብለዋል። የፌዴራልና የክልል መንግስታት ለእነዚህ ወገኖች ካሳ ሊከፍላቸውና በዘላቂነት ሊያቋቁማቸው እንደሚገባ ማዕከላዊ ኮሚቴው ማሳሰቡም ተናግረዋል። በስብሰባው በክልሎች መካከል መንግስታት ለጦርነት እየተዘጋጁ መሆኑን ማሳያዎች አሉና በአስቸኳይ ሊያቆሙ እንደሚገባ ተወያይተናል ብለዋል።
በተለይ በአሁኑ በመላ ኢትዮጵያ ማለት ይቻላል አንድ እንደ ስራ እድል ተደርጎ እየተወሰደ ያለው ወታደርነት ምልመላ ነው። ይሄ በአማራ ክልል፣ በትግራይ ክልል በተለይ ተጣጥፎ ነው እየቀጠለ ያለው። በርካታ ጠበንጃ እየታጠቀ ነው። በሁለቱም ክልሎች የራሱ የሆነ አሉታዊ ተጽዕኖ እየፈጠረ ነው። ይሄ የፌዴራል መንግስትም ግምት ውስጥ አስገብቶ እንደ ድርጅት ኢህአዴግም ይሄ ጉዳይ ማቆም እንዳለበት፣ የከፋ ጉዳትን ሳያደርስ እርምት ማድረግ እንዳለበት
በቅርቡ በህዝብ ተወካዮች ምክር ቤት ጸድቆ የተቋቋመው የአስተዳደር ወሰንና ማንነት ኮሚሽን ህገ መንግስት የሚጥስ በመሆኑ ፓርቲው እንደሚቃወመው ገልጸዋል። አቶ አምዶም በዚህ ላይ ማብራሪያ የሰጡ የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ኪዳነ አመነም ኮሚሽኑ በክልሎች መካከል ያለውን ፍጥጫውን የሚያባብስ እንጂ የሚፈታ አይደለም ብለዋል።
አሁን ያለው ህገ መንግስት እየተከበረ መቀጠል አለበት። እስከሚሻሻሉ ድረስ በህዝባዊ ውይይቶች እስከሚሻሻሉ ድረስ ህገ መንግስቱ ሳይሸራረፍ መከበር አለበት። እኛ ኢህአዴግ በህገ መንግስት ይምላል ይገዛታል እንጂ ላጸደቀው ህገ መንግስት ተገዥ አይደለም። ህገ መንግስቱ በዋናነት እያፈረሰ ያለው ኢህአዴግና አባል ፓርቲዎች ናቸው። ስለሆነም ህገ መንግስቱ አረና እንዲሸራረፍም እንዲጣስም አይፈልግም። ከዚህ የተነሳ ከፌዴራሊዝም ጉዳይ ተያይዞ እየተነሳ ያለው ህገ መንግስቱ አሰራር የተከተለ አይደለም። በሁለት ክልሎች የሚገኝ ጥያቄ ሁለቱም ክልሎች መጀመሪያ ካልፈቱት ወደ ፌዴሬሽን ምክር ቤት ነው የሚሄደው እንጂ ሌላ አካል በዚህ ጉዳይ ላይ ጣልቃ ሊገባ አይገባም። በቀጥታም በተዘዋዋሪ መረጃ ለመሰብሰብ ቢሆን የፌዴሬሽን ምክር ቤት ወይም ክልሎች ናቸው እንጂ ማጥናት ያለባቸው። ለህገ መንግስት የተቀመጠ ነገር ሌላ አካል ኮሚሽን አቋቁሞ ይሄ ቼክ ኤንድ ባላንስ የምንለውን የሚያስጥ አይነት ነገር አካሄድ ድርጅታችን አይቀበልም።
አረና በኢትዮጵያ ለተፈጠረው ችግር መነሻው ገዢው ፓርቲ ኢህአዴግና በውስጥ ያሉ አባል ድርጅቶች ናቸው ብሎ እንደሚያምን የገለጹት አቶ ኪዳንም ችግሩ አሁን ያለው መንግስት ሊፈታው አይችልም ብሎ ድርጅታቸው እንደሚያምን ተናግረው ለዚህም ብሔራዊ የአንድነት መንግስት እንዲመሰረት ፓርቲያቸው መጠየቁ ገልጸዋል።
ህዝባችን እየተሸበረ ያለው የኢትዮጵያ ሰላም እየታወከ ያለው በዋናነት በራሱ ኢትዮጵያን እያስተዳደርኩ ነው ከሚለው ኢህአዴግ ነው እና አረና መድረክ ይሄ ጉዳይ በጥልቅ ገምግሞታል። ጉዳዩ ሲገመግም ፓርቲያችን ኢህአዴግ የኢትዮጵያ ህዝብ ሲጠይቀው እንደነበረው ወደ ዲሞክራሲ በትክክል ሊያሸጋግር ይችላል ወይ ብቻውን ብለን ስንጠይቅ ኢህአዴግ ብቻውን ኢትዮጵያን ወደ ዲሞክራሲ ሊያሸጋግር አይችልም። እኛ ስንጠይቃቸው የነበሩ ጥያቄዎች በአጠቃላይ ሰፊው ህዝብ ሲጠይቃቸው የነበሩ ጥያቄዎች ኢህአዴግ ለመፈጸምም ለመተግበርም ቁርጠኝነት ሳለው የሚልም አይተነዋል እና እንደ መድረክ እንደ አረና የያዝነው መፍትሄ የታየን አገሪቷን ወደ ተረጋጋ ሰላም ልትገባበት የምትችለው አቅጣጫ ብለን የገመገም ነው ብሔራዊ የአንድነት መንግስት እንዲቋቋም ነው። ኢትዮጵያ ውስጥ በኢትዮጵያ ፖለቲካ የሚመለከታቸው የሚያገባቸው ኃይሎች ሁሉም እንደ ፓርቲ የጋራ ብሔራዊ አንድነት መንግስት ተቋቁሞ እስከ ምርጫ ድረስ በሁሉም ጉዳዮች በጋራ እየተወያዩ እየተሳተፉ አገሪቷ እውነተኛ ምርጫ እንድታደርግ ገለልተኛ ተቋማት እንድትገነባ የሚያስችል ሁኔታ ነው። አመቻች መንግስት አይነት ነው።
በአስተዳደርና ወሰን ማንነት ኮሚሽን አስመልክቶ በአሁን ጊዜ በክልሎች መካከል እየተፈጠረ ያለውን የወሰን አለመግባባት እንዲሁም እየተነሱ ያሉ የማንነት ጥያቄዎች ጥናት በማካሄድ ኮሚሽኑ የመፍትሄ ሐሳብ የሚያቀርብ ነው በማለት አስፈላጊነቱ መንግስት እየገለጸ ይገኛል። በፓርላማም ከትግራይ ተወካዮች ተቃውሞዎች በአራት ድምጽ ተአቅቦ በአብላጫ ድምጽ መጽደቁና የትግራይ ምክር ቤትም ለአዋጁ የተቃውሞ ውሳኔ ማሳለፉን ይታወሳል። ክልሎች የኢትዮጵያ አካባቢዎች ተፈናቅለው ወደ ትግራይ የመጡ ተፈናቃዮች ስለሚደረግላቸው ድጋፍ አስመልክቶ ለክልሉ የህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳ ጠይቀናቸዋል።
እስካሁን ባለው ሁኔታ ወደ 109,000 የሚያክል ተፈናቃይ እንዳለ ነው የሚታወቀው። ከነዚህ ውስጥ 78,000ዎቹ በተጨባጭ ድጋፍ የሚሹ አካላት ናቸው። እንዴት ማቋቋም እንችላለን? መኖሪያ ሊሆን ይችላል፣ የዕለት ዕለት እንጀራቸው የሚመሩበት ሁኔታ እንዲፈጠር የተለያዩ ስራዎች ሲሰራ ቆይተዋል። በዋነኝነት መጠቀስ ያለበት የሚመስለኝ ባለፈውም እንደ ክልል መንግስት እነዚህ በአግባቡ ማደራጀትና መፍትሄ መስጠት ስላለበት ገቢ ማሰባሰቢያ መድረክም ተዘጋጅቶ ነበረ። ይህንን እንደ ክልል መንግስትም ወደ 33 ሚሊየን ድጋፍ እንዲያደርግ የተለያዩ ልማት ተቋማት፣ ባለሀብቶች፣ ታዋቂ ሰዎች፣ ግለሰቦች የተለያዩ በዚህ ጉዳይ ድጋፍ እንዲያደርጉም የተለያየ ቅስቀሳ ስራዎችን ተሰርተዋል ማለት ነው።
ለአሜሪካ ድምጽ ሙልጌታ ጽብሀ መቅለም።
ሙልጌታ ጽብሀን ለዘገባው እናመሰግናለን። ተከታዩ ደግሞ ወደ ወሎ ያሻግረናል። ሰው የፈጠረው ወይም ሰው ሰራሽ የቤንዚን እጥረት በደሴ የትራንስፖርት እንቅስቃሴ ላይ አሉታዊ ተጽዕኖ እያሳደረ ነው ሲል ይንደረደራል ዘጋቢያችን ከደሴ ያደረሰን ተከታዩ ዘገባ። በተለይ የባለ ሶስት እግር ተሽከርካሪዎች ባለ ንብረቶችና አሽከርካሪዎች ሆን ተብሎ የሚፈጠረውም የቤንዚን እጥረት በስራችንና በሕይወታችን ላይ እያወከን እክልም እያስከተለብን ነው ብለዋል ሲል ቀደም ብዬ የጠቀስኩት የወሎው ዘጋቢያችን መስፍን አራጌ ነው ተከታዩን ያደረሰን።
ከ300,000 ህዝብ በላይ ይኖርባታል ተብሎ በሚገመትባት ደሴ ከተማ አማራጭ የትራንስፖርት አገልግሎት በመስጠት ላይ የሚገኙት በተለምዶ ባጃጅ የሚባሉት ባለሶስት እግር ተሽከርካሪዎች የዕለት ነዳጅ ለማግኘት ቀናትን በሰልፍ ለመጠበቅ ግድ እያላቸው ነው። አሽከርካሪዎቹ አንድ ቀን ሰርተን ሁለት ቀናት በወረፋ እናሳልፋለን ይላሉ። እንደ ሀገር የተፈጠረውን እንደ ህዝብ ለመቀበል ዝግጁ ብንሆንም ግለሰቦች የግል ጥቅማቸውን ለማሟላት ሲሉ የሚያስከትሉትን እጥረት እናወግዛለን የሚል ቅሬታ ማስተጋባት ጀምረዋል። አስተያየታቸውን ለአሜሪካ ድምጽ የሰጡ አሽከርካሪዎች እንደሚሉት በህጋዊ መንገድ የገባው ነዳጅ በህገ ወጥ መልኩ በጀሪካንና በበርሜል ተላልፎ እየተሸጠ ነው። እጥረቱ አነስተኛ የነዳጅ ማጠራቀሚያ ከረጢት ሳልቫቲዮ ባላቸው ባጃጆች ላይ ደግሞ ተጽዕኖ የከፋ ነው። አቶ ጋሻው ካሳ፦
የመንግስት ችግር ሳይሆን ሰው ሰራሽ የሆነ ችግር ነው። አንድ በርሜል 1300 ብር ነው የሚቀዳው፣ ለቀጂ የሚከፈለው፣ ለጀሪካን 75 ብር ይከፍላል። ስለዚህ በዛ ምክንያት ለባጃጅ ወይም ለተሽከርካሪ መስጠት አይፈልጉም ባለማዳያዎች።
ከዚህ በተጨማሪ ነዳጅ ማደያዎች በተፈለገው ፍጥነት ቤንዚን ስለማያመጡ እጥረቱን አባብሰውታል ይላሉ።
ናፍታን ሁሉም ማደያ በተገቢ ሰዓት በራሳቸው ያመጣሉ፣ ግን ቤንዚንን የማያመጡበት ነገር ምንድነው? ተጠቃሚ ስለሆነ ነው። ከአንድ በርሜል እስከ 1500 ድረስ ያገኛሉ። ደሴ ላይ ሰባት ማደያ አለ። ሰባቱ ማደያዎች ግን በስልክ እየተነጋገሩ ነው የሚያመጡት ቤንዚኑም ማለት ነው። ዛሬ ያንጥቻለሁ እከሌ አታምጣ ይባባሉ፣ ልውላ ይችላሉ።
ወጣቱን አሽከርካሪ ከድር ካሳውን ጨምሮ ብዙዎች ቤንዚን የሚያገኙት ከጥቁር ገበያ ነው። 19 ብር የሚሸጠውን ቤንዚን ከሶስት እጥፍ በላይ አውጥቶ በመግዛት በርካቶች እንደሚሉት ከመንግስትና ከግለሰቦች ተበድረው የገዟቸው ባጃጆች በነዳጅ ችግር ብድራቸውን መክፈል ተስኗቸዋል። ቤተሰቦቻቸውን ማስተዳደርም አቅቷቸዋል።
ቅጥረኛ ነኝ። ቅጥረኛ ሆኜ ግን ማደያ ላይ ቤንዚን በተገቢ ሁኔታ ማግኘት አልቻልኩም። ያም በስራዬም በቤተሰብም ላይ ጫና አድርጎብኛል።
ሊትር 60 ብር ነው የገዛ ነው በቀደም ለታ። ከሚገርም
ከማን ገዛ?
ከሚገርም ነጋዴው ከየት እንደሚያመጣው ብነግር ከማደያው ከራሳቸው ከማደያ ውስጥ ነው የሚያወጣው። እኛ የለም ነው የምንባለው።
እኔ አሁን ገቢ የማስገባው ለባለቤት ገቢ አለ። በዛ ላይ ለራስ የሚጠቀባቸው መሰረታዊ ፍላጎች አሉ። ከዛ ሲያልፍ ደግሞ ሌላ ነገሮች ይኖራሉ። ያንን ነገር ግን ማድረግ አልቻለም። አሁን ውጭ ላይ ቤንዚን በችርቻሮ ነው 50 ብር እየገዛን ለማህበረሰቡን እያገለገልን ያለ ነው። ያ ግን ለእኔ ምንም የሚጠቅመኝ ነገር የለም። ለባለቤቱ ገቢ አለ። የባለቤቱን ገቢ እንኳን መሸፈን አልቻልኩም። ከኪሴ ነው ካጠራቀምኩን ነገር ላይ ነው እየሰጠን ያለ ነው።
7 ሊትር ለሙላት በሁለተኛ ቀን ነው መንሞላው ብርድ ልብስ ጋቢያችን ለብሰን አድረን 4 ሰዓት 5 ሰዓት ይደርሰናል ግማሽ ቀን እንሰራለን በዚህ ምክንያት የሰዎቻችን እንኳን ማስተዳደር አልቻልንም
ምሽትን ተገን ተደርጎ ቤንዚን በበርሜልና በጀሪካን ወደ ምዕራብና ምስራቅ ወረዳዎች ሲጓጓዝ በተደጋጋሚ ለሚመለከተው አካል ጥቆማ ቢሰጥም ሰሚ ጆሮ ውሳኔ ሰጪ አካል አለመኖሩን ያብራራሉ
ጸጥታ ዘርፍ ወደ አለቆቹ ነው የሚመራው አለቆች ካላዘዘኛ ሊዝም የሚል ነገር አለ እንደዚህ በአካል ማሲዘንም እንደዚህ ንግድና ኢንዱስትሪ 2 በርሜል ይፈቀደለታል ከኋላ 0ን ጨምሮ አብዝቶ 20 በርሜል አርጎ የሚወስድ ነጋዴ አለ
በከተማ አስተዳደሩ ንግድ ኢንዱስትሪና ገበያ ልማት መምሪያ የሸማቾች ጥበቃ ቡድን መሪ አቶ አማረ ጥበቡ ውስንነቶች ቢኖሩም ህገወጥ በተባሉ ማደያዎች ላይ እርምጃ መወሰዱን አስረድተዋል
ስለት ባገኘንባቸው ማደያዎች ላይ እስከ ማሸግ እስከ ማስተንቀቂያ የመስጠት ነገር ይሄርን ያለ ነው
ቅሬታ አቅራቢዎቹ ግን እሸጋ የተደረገው ከረጅም ወራት በፊት ነው እርምጃውም ተከታታይነት ስለሚጎድለው ወደ ህገወጥነት ለመመለስ አይቸገሩም ባይ ናቸው አሁንም አሰራሩ ጉድለት እንዳለበት ሲናገሩ በአንጻሩ ፍትሃዊ አገልግሎት ለመስጠት እየተሞከረ እንደሆነ አቶ አማረ ይናገራሉ
ከሸማቾች 2 ባለሙያ ከኢንስፔክሽን 2 ባለሙያ 4 ባለሙያ ባሉን 7 ማደያዎች ተከፋፍለው ጧት እየቆጠሩ ማታ እያሸጉ እንዲሄዱ እና ቤንዚን በኩፖን እንዲሸጥ በተለይ እኛ ሳናውቀው በበርሚል እና በጀሪካን እንዳይሸጥ መመሪያ ማስተላልፈናል በውይይትም ተግባብተናል
ማደያዎቹን እንዲቆጣጠሩ ከህዝብና ከመንግስት ኃላፊነት የተጣለባቸው ግለሰቦችም በጥቅም በመደለል የተጣለባቸውን ኃላፊነት አልተወጡም ለሚለው ወቀሳ አቶ አማረ ምላሽ አላቸው።
ለሊት ይሸጣል ከንግድ ባለሙያዎች ጋር ድርድር ያደርጋሉ ከባለሀብቶች ጋር እንዲደረጋሉ ጥቁር ገበያ ያለ ብለውናል ይሄንን ይዘን ውስጣችን መፈተሽ ነው።
የከተማው ከንቲባ ዶክተር መለስ መኮንን ደግሞ ይሄን ይላሉ።
በቤንዚን ምክንያት አጠቃላይ ሀገር አቀፍ የሆነ ችግር አለ። ሀገር አቀፍ የሆነን ችግር በትግስቱላችንም ተበቀን በሂደት የሚስተካከል ነው የሚሆነው። ከዛ ውጪ ግን በጣም ትልቁ ችግር የሚሆነው ደግሞ በዚህ ሁኔታ የመጣውንም ቤንዚን በሰው ሰራሽ በሆነ ችግር ምክንያት እጥረቱ እንዲፈጠር የሚያባብሱ አካላት አሉ።
ከዚህ በኋላ የጸጥታ ኃይሉ የእንሰንሰለቱን ሳይጠብቅ የተጣለበትን ህዝባዊ ኃላፊነት መወጣት እንዳለበት የከተማ አስተዳደሩ ፖሊስ መምሪያ ኃላፊ ኮማንደር ደረጃ ሰፋ አሳስበዋል።
የጸጥታ ኃይል ማንኛውንም ህገወጥ ድርጊት ቀድሞ የመከላከልና የመቆጣጠር ግዴታ አለበት። ኃላፊነት ተሰጥቷል። ህብረተሰቡ ጥቆማ ሲሰጠው የተሰጠው ጥቆማ ሐሰት ወይስ እውነት ብሎ ህጋዊነትና ህገወጥነቱን አጣርቶ መፍትሄ መስጠት ስልጣን አለው። አብዛኛውን ጊዜ እዚህ አይነት ስራ የሌላ ተቋማት ስራ አድርገው የሚቆጥሩት አካሎች በርካታ በመሆናቸው ከህብረተሰቡ ጋር ያሉት የጸጥታ ኃይሎች በየደረጃው በሁሉም ጣቢያዎች እና በመምሪያ ደረጃ ኦሪንቴሽን ተሰጥቷል። መግባባት ላይ ተደርሷል።
ስማቸው እንዲገለጽ ያልፈለጉ አንድ የነዳጅ ማደያ ሰራተኛ በበኩላቸው ስህተት ሊሰሩ የሚችሉ ማደያዎችን ማውቀስ መልካም ቢሆንም ሁሉንም በአንድ ላይ መፈረጅ ግን አግባብ አይደለም ብለዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። ወደ መጨረሻው የዘገባ ሌላ ለመሰለኝ ወደ ቀጣዩ ልበል።
ወደ ቀጣዩ ዘገባን ሂድ። ወደ ወለጋ ነው የሚያሻግራል።
መልካም
አንተ አስተዋውቀን።
ወጣቶች ለሰላምና ለማት ባላቸው አስተዋጽኦ ላይ ያተኮረ ውይይት ነቀምቴ ከተማ ተካሂዷል። በውይይቱ ከተሳተፉት መካከል ለአሜሪካ ድምጽ አስተያየት የሰጡ ወጣቶች ዘላቂ ሰላም እንዲኖር ጥረት እንደሚያደርጉ፣ መንግስትም ወጣቱን ከማሸሽ ይልቅ አቅርቦ እንዲያዋይ ጥሪ አቅርበዋል። ናኮር መልካ ነው እንዳልነው ከመቀሌ ይቅምታ ከነቀምቴ ዘገበው።
በወለጋ ዩኒቨርሲቲ በተዘጋጀው ውይይት ላይ ከ1500 በላይ የነቀምቴ ከተማ ወጣቶች ተሳትፈዋል። ውይይቱ እንዲካሄድ የታሰበው ከስድስት ወራት በፊት ቢሆንም በወቅታዊ ሁኔታ ምክንያት መስተጓጎሉን የገለጹት የዩኒቨርሲቲው የማህበረሰብ አገልግሎትና ምርምር ምክትል ፕሬዚዳንት ዶክተር በሻቱ ፈረደ ከወጣቱ ጋር ስለ ሰላም የመወያየት አስፈላጊነትን ገልጸዋል።
የዛሬው አጀንዳችን ወጣቶችን ከማህበራዊ ሁኔታ ጋር አያይዘን ሰላም ብለን ነው የጀመርነው። ሰላም ለሁሉም መነሻ ነው። ራስን መሆን ተማሪ፣ ማንም ወጣት ራሱ መሆን እንዳለበት፣ አላማውን ማወቅ እንዳለበት፣ የትኛውም ነገር መጥቶ ካሰቡበት ካለሙበት መንገድ እንዳያስታቸው አቅጣጫ ማሳየት ነው ያሰብነው። በእርግጥ ወጣቱ ብቻ አይደለም እዚህ ጋር የተጠራው፣ ቤተሰብም አለ፣ የሀገር ሽማግሌዎችም አሉ፣ የሀገር ታዋቂ ሰዎችም አሉ። ስልጠና ብቻም አይደለም እንወያይበት ጊዜም አለ። እነዚህም እንዲመክሯቸው ነው፣ ራሱን መሆን እንዳለበት እንዲያሳዩዋቸው ነው። ስለዚህ የራስህ አላማ መያዝ አለብህ፣ ልኖር ይገባል። ምን አጀንዳ ነው ይዘን የቀረብነው?
ምክትል ፕሬዝዳንቷ ወጣቱ አላማ ኖሮት ለራሱ ቤተሰቡና ለወገኑ እንዲሁም ለሀገሩ ባለበት የስራ ዘርፍ ሁሉ ጠንክሮ መስራትና ችግሮች ቢከሰቱ እንኳ የመወያየት ባህሉን በማዳበር ለዓላማው መሳካት መታገል አለበት ብለዋል። በውይይቱ ላይ ጥናታዊ ጽሑፍ ያቀረቡት ረዳት ፕሮፌሰር ምህረቱ ሻንቆ ለሀገሪቱ ግንባታ ወጣቶች ከፍተኛ ሚና እንዳላቸው ጠቅሰው ለወጣቱ ተስፋን መፈንጠቅ፣ በሰላሙም ሆነ ልማቱ ተሳታፊ እንዲሆኑ መርዳት አስፈላጊ ነው ያሉት ረዳት ፕሮፌሰሩ ትልቁ ስራ የሚሉትንም እንዲያብራራሉ።
ነገጎ ከነረቶ ጀቹ ቃምነ ነገጎ ረቶ ጀቹ ነጂ ፖለቲካ ሜቲ ወጂ ቢያቲ ነገጎ ሚል ለማን አባተን ወርባች ሰጀልካ
በወጣቱ ላይ መስራት አለብን። በወጣቱ ላይ መስራት የፖለቲካ ስራ አይደለም፣ የሀገር ጉዳይ ነው። በሁለት እግሩ የቆመ ወጣት ያስፈልገናል። ማናችንም ራሱን ያልቻለው ወጣት ለፖለቲካ ስራ መጠቀም የለብንም። መንግስት፣ የፖለቲካ ድርጅቶችም ሆኑ ሁላችንም ይህ ወጣት እንዴት ሀገሩን ሊጠቅም ይችላል በሚለው ጉዳይ ላይ መስራት ይኖርብናል። ወጣቱ መጀመሪያ የቤተሰቡን ውለታ መመለስ አለበት። ከዚያ ወደ ሀገርና ዓለም ያልፋል። ለራሱ የማያስብ አላማ የሌለው በእውቀት ያልተገነባ ወጣት ለማንም አይጠቅምም። ወጣቱ ራሱን እንዲችል የሚኖርበትን አላማ እንዲያውቅ ማድረግ አለብን። ተስፋ መቁረጥ የለብንም። ወጣቱ ጠፍቷል፣ ወጣቱ ስራ የለውም፣ ለሱስ ተጋለጠ ብለን ከማውራት ከዛ ነገር የምናላቅቅበት ሁኔታ ላይ መስራት ይኖርብናል።
ገሩ ዴቪሱ ዳፎጀተሙ ቀባ
ወጣት ዳንኤል ኬኔ ሰላምን በማስፈን ረገድ ከእርሱ የሚጠበቀውን ሚና ካብራራ በኋላ ከሌሎች ወጣቶች ጋር ስለ ጉዳዩ ለመምከር ፍላጎት እንዳለው ገልጿል።
ለነገ ተሳትፏችን ተምረን ጥሩ ቦታ ደርሰን እንደገና ደግሞ ለሀገሪቷ ጠንቅ እንዳንሆን ጥሩ ጥሩ ፍሬዎችን ተገንዝቤያቸዋለሁ። ከነኛ የሰማነው ላልሰሙት ጓደኞቻችንን እንዲሁም እየጠፉ ያሉት ጓደኞቻችንን ከመንገድ ላይ ለመመለስ የሚያስችለውን ትምህርት ነው ዛሬ ያገኘናቸው። በአብዛኞቻችን ወጣቶች ቄሮን እንባላለን። በእንዲህ አይነት ነገር ላይ መንገድ እየዘጋን ነበረ። ተጎጂው እኛ መሆናችንን አውቄ ከዚህ ትምህርት ትልቅ ትምህርት ወስጄ ነገ መንገድ የሚዘጉ ጓደኞቼን፣ አልባሌ ቦታ የሚቆሙ ጓደኞቼን ለመመለስ እፈልጋለሁ።
ወጣት አማኑኤል ግርማም በበኩሉ ስለ ሰላም አስፈላጊነት ገልጾ ለመንግስት መልእክት አስተላልፏል።
ሰላም ከሌለ እርግጥ የለም። ሰላም ሲኖር ተምረን ሰርተን የምንገባው። ሰላም ከሌለ መስራትም መማርም አይቻልም።
ስለዚህ እንደ ወጣት ያንተ ሚና ምንድን ነው? ሰላም እንዲመጣ በማድረግ
የኔ ሚና ሰላም እንዲመጣ ስለ ሰላም ማውራት አለብን። እኛ ሁላችንም ቀሮ ነን አይደለም? መንገድ እየዘጋን ነበር። ከዚህ በፊት ያመጣነው ለውጥ የለም። እኛ ነን የተጎዳ ነው። ከዚህ በኋላ ሰላም ማምጣት አለብን ምናምን ብዬ ነው የምናክረው። መንግስት ከኛ ጋር ብመካከር ከኛ የሚያገኘው ነገር አለ። ስለዚህ ሰላም ልናመጣ እንችላለን። ከመንግስት ጋር ሆነም መንግስት በሩቆ ነው ወጣቱን ከመሸሽ ቀርቦ ወጣቱ መወያየት አለበት ነው የምለው።
ለአሜሪካ ድምጽ ናኮር መልካ ከነቀምቴ።
ናክሮ ለዘገባው እናመሰግናለን። አሁን ደግሞ ወደ አዲስ አበባ ነው መለስ የምንለው። የኢትዮጵያ ሳተላይት ቴሌቪዥን ኢሳት ለትርፍ የማይሰራ የመገናኛ ብዙሃን ድርጅትና የህዝብ ተቋም እንደሆነ ተገለጸ ሲል ይንደረድራል መለስካቸው አምሃ ከአዲስ አበባ ያጠናቀረው ዘገባ። የድርጅቱ ዋነኛ ፈተናዎች ግን የገንዘብና የጋዜጠኛ እጥረት እንደሆነም የኢሳቱ እውቅ ጋዜጠኛ አስታውቋል ይለናል መለስካቸው።
ዛሬ አገራቸው እንደገቡ ጋዜጣዊ መግለጫ የሰጡት በአውሮፓና በአሜሪካ የተለያዩ ስቱዲዮዎች የሚያገለግሉ የኢትዮጵያ ሳተላይት ቴሌቪዥን ኢሳት ጋዜጠኞች ድርጅታቸው ያሉበትን ተግዳሮቶች በመቋቋም አገልግሎታቸውን በአዲስ መንፈስ ለመቀጠል ፍላጎታቸው እንደሆነ ገልጸዋል። በተለይ አቶ አበበ ገላው በመግለጫው ላይ እንዳብራሩት ይህ በአዲስ አበባ የመጀመሪያው የኢሳት የአደባባይ ኩነት ነው። ጋዜጠኞች ካነሷቸው ጥያቄዎች መካከል ኢሳት እንደ አንድ የመገናኛ ብዙሃን ድርጅት ባለቤትነቱ የማን ነው የሚል ነበረ። አቶ አበበ ገላው ለዚህ ምላሽ ሰጥተዋል።
የማን ነው የሚለው ነገር ኖን ፕሮፊት የሆነ ነገር መቼም ከሁሉ በላይ ኮዙ ነው የተመዘገበበትና የሚንቀሳቀስበት ኮዝ ነው ትልቁ ነገር። ከበስተጀርባ እኛ ጋዜጠኞች አለን፣ የተለያዩ ከኛ ጋር ደግሞ በህብረት በፓርትነርሺፕ የሚሰሩ የተለያዩ ወገኖችና ድርጅቶች አሉ። በዚህ በሀገር ቤትም አሁን የወሰንነው እንደ ኖን ፕሮፊት ተመዝግበን የፐብሊክ ሚዲያ ሆነን ለመቀጠል ነው ያሰብነው። ይሄ እንግዲህ የመጀመሪያው ፌዝ ነው። ከዛ ባሻገር ግን ኢሳት ራሱን ችሎ የሚንቀሳቀስበት የንግድ ተቋም መሆን ካስፈለገው በጥናት ላይ ተመርኩዞ ውሳኔዎች ተደርገው ብዙ ምክክር ተደርጎ የወደፊቱን አቅጣጫ ደግሞ እንወስናለን። አሁን ግን ለጊዜው በዚህም በአገር ቤት ለመንቀሳቀስ የወሰነው ትርፋማ ያልሆነ የህዝባዊ ተቋም ሆኖ እንደሚንቀሳቀስ ነው።
ላለፉት 8 ዓመታት ኢሳት ከኢትዮጵያ ውጭ በሳተላይት በሚያሰራጫቸው ቴሌቪዥንና የሬዲዮ ዝግጅቶች የተለያዩ ፈተናዎች ሲያጋጥሙት እንደቆየ ጋዜጠኞቹ ተናግረዋል። በተለይ ዛሬ ወደ ሀገር ውስጥ ከገባ ወዲያ ያሉት ዋና ዋና ተግዳሮቶች ምንድናቸው የሚል ጥያቄ ከጋዜጠኞች ተሰንዝረዋል። በዋሽንግተን ዲሲ ስቱዲዮ ከሚያገለግሉት ጋዜጠኞች መካከል አቶ ሲሳይ አገና ለዚህ መልስ ሰጥተዋል።
የኢሳት ተግዳሮት ዘርፈ ብዙ ነው። ከጋዜጠኛ እጥረት ጨምሮ በርካታ ጉዳዮች ልናነሳ እንችላለን። የሁሉም ነገር ድምር ጋር ስንሄድ የፋይናንስ እጥረት ነው ዋናነት። የኢሳት ፈተና ከፋይናንስ ጋር የተያያዘ ነገር ነው። ይህንን የፋይናንስ ችግር ለመሙላት ከዚህ ቀደም በነበረው ሁኔታ መቀጠል ያለበት ወይስ ሌላ አሰራር መከተል አለብን በሚል በዚህ ረገድ በዋናነት ጥናቶች እየተካሄዱና ስራዎች እየተሰሩ ስለሆነ ከዛ ጋር ያያይዘን ልንመለከተው የምንችለው ነገር ይመስለኛል። ወንድማገኝ ያነሳው ጫናና ተጽዕኖ ቢወረታባችሁ ምን ታደርጋላችሁ የሚለው እኛ ላይ አይደለም፣ ማንም ላይ፣ የትኛውም የሚዲያ አካል ሰው ላይ አፈና እርምጃዎች የሚወሰዱ ከሆነ ለዛ መቆም ካልቻልን በሚዲያ ውስጥም ሰዎች ነጻነትም ሀሳብን ለመግለጽ ነጻነትም መቆም የምንችል ሰዎች አይደለንምና ከኢሳት ጋር ብቻ የተያዘ ሳይሆን ትላንት የነበርንበት ያ ምዕራፍ እንዲዘጋ እንጂ እንደገና ተመልሶ ሌሎች በዛ መልክ እንዲመጡ እድልም መሰጠት ስለሌለበት ለአንድም ግለሰብ ቢሆን መብቱ ነጻነቱ በታፈነ ቁጥር እንጮህለታለን እስከ መጨረሻው ድረስም የምንቀጥልበት እንትን ነው።
ጋዜጠኞቹ በኢትዮጵያ ለተጀመረው ለውጥ ድጋፋቸውን የገለጹ ቢሆንም ስህተቶችንና ጉድለቶችን በማስረጃ በማስረገፍ እንደሚነቅፉም ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በናይጄሪያ ነገ ቅዳሜ በሚካሄደው ፕሬዝዳንታዊ ምርጫ ከሚወዳደሩት ሁለት ዋናዎቹ ለፖለቲካም ሆነ ለፕሬዝዳንታዊ ውድድር አዲሶች አይደሉም። ፕሬዝዳንት ሙሐማዱ ቡሃሪ እና ተወዳዳሪያቸው አቲኩ አቡበከር በማሸነፍ ደረጃም የተቀራረበ ቦታ ያላቸው ሲሆን የሚወዳደሩባቸው ነጥቦችም የተቀራረቡ እንደሆኑ የአሜሪካ ድምፅ ራዲዮ ዘጋቢ አኔታ ፖል ከጆሃንስበርግ ዘገባ ልካለች። አዳነች ፍሳዬ ታቀርበዋለች።
76 ዓመት ዕድሜ የሆናቸው መሐመዱ ቡሃሪ ከአራት ዓመታት በፊት ስልጣን ላይ የወጡት የናይጄሪያን የጸጥታ ሁኔታንና በነዳጅ ዘይት ላይ የሚተማመነውን የሀገሪቱ ኢኮኖሚ ለማሻሻል እንዲሁም የተስፋፋውን ሙስና ለመታገል ቃል በመግባታቸው ነበር። የ72 ዓመት ዕድሜው ተወዳዳሪያቸው አቲኩ አቡበከር በምክትል ፕሬዝዳንትነት ያገለገሉ ነጋዴ ሲሆኑ ተመሳሳይ ነጥቦችን ይዘው ዘመቻ እያካሄዱ ናቸው። የናይጄሪያን ሁኔታ ለአስርተ ዓመታት ያህል ሲያጠኑ የቆዩት ተንታኝ ጂሊያን ፓርከር ታዲያ የሁለቱም ዋናዎቹ ተወዳዳሪዎች የዘመቻ ነጥቦች ተመሳሳይነት መራጮችን ሊያሰልች ይችላል ይላሉ።
These two front runners in the election race have been in politics for decades.
እነዚህ በመርጫው የቀዳሚነት ቦታ የያዙ ተወዳዳሪዎች ለአስርተ ዓመታት ያህል በፖለቲካ የቆዩ ናቸው። ለፕሬዝደንትነት ሲወዳደሩም የመጀመሪያ ጊዜያቸው አይደለም። የሁለቱም በድምር 10 ጊዜ ተወዳድረዋል።
ሁለቱም ተወዳዳሪዎች የጸጥታ ሁኔታ መጠናከር ላይ ጫና አድርገዋል። በተለይም በሀገሪቱ ሰሜን ክፍል በእስላማዊ አማጽያን ላይ የሚካሄደውን ትግል አስመልክቶ የኢኮኖሚው ዘርፍ በነዳጅ ዘይት ላይ ብቻ መተማመኑ ቀርቶ አይነቱ እንዲሰፋ ለማድረግ ቃል ገብቷል። በናይጄሪያ ወሳኝ በሆነው ሙስና ላይ ያላቸው አቋም ተመሳሳይ ቢሆንም ታሪካቸው ይለያያል። ቡሃሪ ከሙስና ንጹህ የሆነ አስተዳደርን ዋናው እምነታቸው አድርገው ያቀርባሉ። በሀገሪቱም ከሙስና ንጹህ ተደርገው ይታያሉ። ይሁንና ከአሜሪካ ድምፅ ጋር ባደረጉት ቃለ መጠይቅ ሙስና ከናይጄሪያ ገና አልጠፋም ከሚሉት ጋር ይስማማሉ።
ምንጊዜም ቢሆን ጉቦ ለመስጠት ዝግጁ የሆኑ ሰዎች አሉ። ይሁንና ነገሩ ልክ እንደ ወታደራዊ እንቅስቃሴ ነው። ጉቦ ሲቀበል የተገኘ ሰው ይያዛል።
ተከታዮቻቸው አቲኩ የሚሏቸው አቡበከር ግን በሙስና ይታማሉ። ከአሜሪካ ድምጽ ጋር ባደረጉት ቃለ መጠይቅ ግን ሙሰኛ አይደሉም በማለት አስተባብለዋል። ሙስናን አጥብቀው እንደሚታገሉም ተናግረዋል።
ጎቹን ማጠንከርና በሙስና ተግባር ውስጥ የሚገቡት እንዳያመልጡ የሚያስፈልገው ሂደት ጽኑ እንዲሆን ማድረግ ነው የሚያስፈልገው። በተጨማሪም በሙስና ተግባር የሚከሰሱት ሰዎች በፍጥነት እንዲዳኙ ማድረግ ግድ ይላል።
በሌላ በኩል ደግሞ መራጮች የቡሃሪን የጤና ሁኔታ እሳቤ ውስጥ ሊያስገቡ እንደሚችሉ ፓርከር ገልጸዋል። በመጀመሪያው የፕሬዝዳንትነት ስልጣናቸው ወቅት ለበርካታ ወራት ያህል በውጭ ሀገር ሲታከሙ እንደነበር የሚታወቅ ነው። ህመማቸው ምን እንደሆነ አልተገለጸም።
ቡሃሪስ ሄልዝ ኢዝ ሂውጅ ፋክተር
የቡሃሪ ጤንነት ጉዳይ በቀላሉ የሚታይ አይደለም። በናይጄሪያ ለሚተማመኑ በርካታ ሰዎች ትልቅ ስጋት ነው። በፕሬዝዳንትነት ስልጣናቸው ሊዘልቁ ይችላሉን? ለሀገሪቱ የፖለቲካ መረጋጋትስ ምን እንድምታ አለው? የሚሉ ጥያቄዎች መነሳታቸው አይቀርም።
ያም ሲባል ቡሃሪ ተወዳጅነት ባላቸው ምክትል ፕሬዝዳንት አልዮሚ ኦዲምባጆ ሊተኩ እንደሚችሉ ፓርከር ሳያወሰላለፉም።
We know that Buhari will hand over
Buhari sultanachon lemktilacho lemasrekeb bigeddedu biqat yallacho mktil president indallu nawqallen betam gobezna bertu lebusiness melkam amelakakat yallacho wottat marinacho salam belellebet Niger Delta killil yesalam dirdir lemakhed yechalu nacho
balfo tasaswor Buhari behewet yellum betemasasay sewno yetetekut yemilewun wore astabablew neber ስለ ጤንነታቸው ሲናገሩም እየበረታው ነው ብለዋል።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። ስርጭቱም እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር ያገኘናቸው አስተያየቶች ሊደመጡ አይችሉም፣ ጊዜ የለንም። ከዛን ዘልና ወደ ምን እንሂድ?
ምን ይመስላል እዚህ ሰዓት ላይ?
ሙዚቃ
ሙዚቃ ደግሞ የአርብ ምሽት ምርጥ ዜማ ነው የተመረጠው። ለሳምንቱ የረፍት ጊዜ መጀመሪያ የሚስማማ ዜማ መርጫለሁ።
ማን ነው ማነች?
ሮፍናን ነው።
ማናቸው?
ነጸብራቅ እያለ ወጣት ነው፣ አዲስ ድምጻዊ፣ የመጽሔት ቀጠሮ የተያዘለት። ነጸብራቅ እያለ ይቻላል
እንግሊዝኛ ዜማ መስሎ ነበር።
እስኪ አገባቡንም ስማ። ምናልባት እንደውም ለየት ያለ ኢትዮጵያዊነት ቀለማቸው ጎላ ያለ ይመስለኛል።
ቆም እሰማለሁ ማሲንቆ
እንስማለን። ነጸብራቅ ወሽ ለፍረቱኑ ይመሻል ለውበትሽ ያኔ ነጋ ታምሪያለሽ ልክ ሌቱ ሲጀምር ፈልግ በግድ የሚያስጨፍር ሙዚቃ መጣበት።
ይህን ሰው አናግረኸዋል?
ቀጠሮ ሀሳብ ተይዞለታል። ሮፍናን በየአመቱ ምርጥ ዜማ በሆነ ጊዜ ዜናውን ዘግበን ነበረ፣ ታስታውስ እንደሆን በመጽሔት።
ሮፍናን ማለት ምን እንደሆን ጠይቅልኝ።
ሲመጣ ቢጠየቅ የሚሻል አይመስልህም? ለሁሉም ግን ለግሩም ዜማው እናመሰግናለን። አድማጮች ወደ ሁለተኛው አጋማሽ በቀጥታ ዘልቀናል። አሁን ቀዳሚው የሁለተኛው አጋማሽ ዝግጅታችን በዩናይትድ ስቴትስ ይታገዝ የነበረው የሻህ ሙሐመድ ሬዛ ፓቭላቪ መንግስት ወድቆ እስላማዊ ሪፐብሊኩ የተወለደበትን የኢራን አብዮት 40ኛ ዓመት ያስታውሳል። ለ14 ዓመታት ፈረንሳይ ውስጥ በስደት የቆዩት ታላቅ መሪ አያቶላ ሩሆላ ሐሜኒ ወደ ኢራን የተመለሱት በአብዮቱ ወቅት መሆኑን ይገልጣል። ለመጀመሪያ ጊዜ በምርጫ አሸንፈው የተመረጡትና ኋላ በሐሜኒ ከስልጣን የተወገዱት ፕሬዚዳንት ለአሜሪካ ድምፅ ሲናገሩ እርሳቸውና ሌሎች ብዛት ያላቸው አብዮታውያን አዲስ አምባገነን ስርዓት ለመመስረት ማቀዳቸውን ፈጽሞ ባልገመቱት በአያቶላ እንደ ተከዳን ይሰማናል ነው ያሉት። ለአሜሪካ ድምፁ ኤድዋርድ ኢራንያን ከካይሮ ያጠናቀረውን የዚህን ዘገባ ዝርዝር ሰለሞን ክፍሌ ይዞ ቀርቧል።
እንደ አውሮፓውያን ዘመን አቆጣጠር የ1979ን የኢራን አብዮት ለሚያስታውሱ አያቶላ ሆሜኒን ይዞ ከፓሪስ የመጣው አውሮፕላን የሻህ ሙሐመድ ሬዛ ፓህላቪ አገዛዝ መውደቁንና ለእስላማዊ ሪፑብሊኩ አዲስ አስተዳደር መመስረት መንገድ መጥረጉን እንዳሳየ ይገነዘባሉ። አቡል ሐሰን ባኒ ሳድር በኢራን የመጀመሪያው በምርጫ ያሸነፉት ፕሬዚደንት በዚያ ታሪካዊ ከፓሪስ ቴህራን በረራ ውስጥ ነበሩ። አውሮፕላኑ ቴህራን ማህራባድ አየር ጣቢያ እንዳረፈ የተሰማቸውን ስሜት ለአሜሪካ ድምፅ አካፍለዋል። አቡል ሐሰን በፈረንሳይኛ ቋንቋ ያሉት በአያቶላ ሆሜኒ የተዘጋጁት የአብዮቱ ግቦችና መርሆች ኢላማቸውን ይመታሉ ብለን ተስፋ አድሮብን ነበር፣ ሙሉ በሙሉም ተቀብለነው ነበር። ሌላው ደግሞ አያቶላ ወደ ሀገራቸው ለመመለስ በሚፈልጉ ኃይሎች ላይ ሁሉ እንቅፋት ይሆናሉ የሚል ነበር። ለመሆኑ ሆሜኒ አዲስ አምባገነን አገዛዝ ሺዓይት ሙስሊሞች አካባቢ የመመስረት አዝማሚያ ሲያሳዩ ተገርመው ነበር ተብሎ ለቀረበላቸው ጥያቄ አቡል ሐሰን ባኒ ሳድር ሲመልሱ አንድ የሃይማኖት መሪ ለሕዝብ ይዋሻል ብሎ ማሰብ አይቻልም ብለዋል። አቡል ሐሰን አክለውም የሃይማኖት መሪዎች አይዋሹም፣ ለራሳቸውም ሥልጣን አይሹም። ምክንያቱም በኢራን ታሪክ የሃይማኖት መሪዎች ሚና ሥልጣን ላይ ያሉትን በተለይ አምባገነኖችን የመተቸቱን ቅድሚያ መውሰድ ነው። ስለዚህ አሉ አቡል ሐሰን፣ በፈረንሳይና ሩሲያ እንደ ታየው ሁሉ በዚያን ጊዜ ሌላ አምባገነን ከአብዮቱ በኋላ ይመጣል ብዬ አላሰብኩም ብለዋል። አብዮቱን ተከትሎም በከፍተኛ የሕዝብ ድምፅ በፕሬዝደንትነት እንዴት እንደ ተመረጡ ባኒ ሳድር ያስታውሳሉ። ሆሜኒ በአውሮፕላኑ አብረዋቸው ይጓዙ ለነበሩ ሰዎች ሲናገሩ ከኢራን 38 ሚሊዮን ሕዝብ 35ቱ በአንድ ጉዳይ ላይ አዎን ብሎ ቢስማማ እኔ እምቢላለሁ ብለዋል። በኢራን አብዮቱ ከተጀመረ ወራት በኋላ አዲሱ ሕገ መንግሥት ረቆ ፓርላማው አጸደቀው። ያኔም ባኒ ሳድርና ጓደኞቻቸው ሆሜኒ ሥልጣን ለሕዝብ የማስረከብ ምንም ዐይነት ፍላጎት እንደሌላቸው ተረዱ። ሆሜኒ ይልቅስ ሥልጣኑን ለብቻቸው መያዙን መረጡ። አያቶላ ሆሜኒ በዚያን ጊዜ እርሳቸውን ከፕሬዝደንትነት አባረው ሥልጣኑን ሁሉ ራሳቸው ሊይዙ የቻሉት ከ1980 እስከ 1988 ዓ.ም ድረስ ለስምንት ዓመታት ከኢራቁ ሳዳም ሁሴን ጋር ብዙ ሕይወትና ንብረት የጠፋበትን ጦርነት በማካሄዳቸው ነው። ያ ጦርነት ባይኖር ኖሮ ሆሜኒ ሥልጣን ለመያዝና እኔን ለማስወገድ ፈጽሞ አይችሉም ነበር ሲሉ ባኒ ሳድር አብራርተዋል። ማህሩድ ሆሳኒ ሻሁ ከሥልጣን ሲባረሩ በለንደን የኢራን ፕሬስ አታሼ ነበሩ። ለአሜሪካ ድምፅ ሲናገሩ ሻሁን ከሥልጣን በማባረር አብዮቱ ይሳካል ብዬ አላምንም ነበር ብለዋል።
I didn't see the collapse of the regime or even a scenario in which the Shah would...
የአገዛዙ መውደቅ ወይም ሻሁ አገር ጥሎ የመውጣታቸው ሁኔታ ፈጽሞ አልታየኝም ነበር። አዲሱ እስላማዊ ሪፐብሊክ ተመስርቶ ለ40 ዓመታት ይዘልቃል የሚል እምነትም አልነበረኝም።
በሜርዳድ ኮንሳሪ አስተያየት የ1979ኙ የኢራን አብዮት በቀላሉ የሚገለጸው ከሀገሪቱ የመገበያያ ገንዘብ ላይ ከእያንዳንዱ 10 ዓመት 4 የዴሲማል ነጥብ በማንሳት ነው።
The US dollar today is worth 2000 times
ዛሬ የዩኤስ ዶላር ከ40 ዓመታት በፊት ከነበረው 2000 ጊዜ ይበልጣል። ይህ ምን ማለት ነው? ባጭሩ የኢራን ህዝብ ያሳለፈው ስቃይ መገለጫ ነው። የኢራን ህዝብ ላልተረዳው ለአዲሱ የፖለቲካ ስርዓት እጁን መስጠቱ ያስከተለው ውጤት ነው።
የሁሳኒ ክርክር የኢራን ህዝብ በመጨረሻው አብዮት ባለመደሰቱ ዛሬ ላይ አዲስ ነገር ለማየት እንዲፈልግ አድርጎታል የሚል ነው። ከትላንት በስቲያ በታሰበው 40ኛው ዓመት የኢራን አብዮት ፕሬዝደንቱ ሐሰን ሩሃኒ ቴህራን ለተሰበሰቡ ሰዎች ባደረጉት ንግግር የሀገሪቱ ጠላቶች ሰይጣናዊ ሲሉ የጠሩትን ግባቸውን አይመቱም ብለዋል። ሰልፈኛውም በበኩሉ ሞት ለአሜሪካ ሞት ለእስራኤል ሲል መፈክር አሰምቷል። ዩናይትድ ስቴትስ ባለፈው ዓመት ከኑክሌር ስምምነቱ ራሷን ማግለሏና በኢራን ላይ ተጽዕኖ ለማሳደር ጠንካራ ማዕቀቦችን መጣሏ ይታወሳል።
ወደ ቀጣዩ ዘገባ እናልፋለን። በኢትዮጵያ የሴት ልጅ ግርዛት የሴቶች ሰብአዊ መብትና ስነ ልቦና ፈተና እንደሆነ ቀጥሏል ሲል ይንደረደራል የአዋሳው ዘጋቢ ዮናታን ዘብዴው ሲያጠናቀረው ዘገባ። ከሃይማኖትና ከባህል ጋር መያያዙም የሚገረዙ ሴቶች ቁጥር እንዳይቀንስ ዋና ምክንያት እንደሆነም ይገልጣል። በኢትዮጵያ ሴቶች ሕፃናትና ወጣቶች ሚኒስቴር በተዘጋጀው በዚህ ስብሰባ ላይ የጎሳ መሪዎች፣ አገር ሽማግሌዎች፣ የሃይማኖት አባቶችና ከሁሉም ክልሎች የተውጣጡ ውሳኔ ሰጪ አካላት የተሳተፉበት ስብሰባ ከየካቲት 6 እስከ 7 2011 አዋሳ ውስጥ መካሄዱንም ጠቅሷል። ወደ ዘገባው።
የኢትዮጵያ ሴቶች ሕፃናትና ወጣቶች ጉዳይ ሚኒስትር ወይዘሮ ያለም ጸጋይ እንዳሉት በአንዳንድ ክልሎች መሻሻል ቢታይም የሴት ልጅ ግርዛት ለሴቶች ሰብአዊ መብት ጥሰትና ስነ ልቦና ጉዳት ምክንያትና ፈተና እንደሆነ ይቀጥላል። እድሜያቸው ከ15 እስከ 29 ከሚሆኑ ሴቶች ውስጥ 47 ከመቶ ወይም ወደ ግማሽ የተጠጉ ሴቶች አሁንም ኢትዮጵያ ውስጥ ይገረዛሉ። እድሜያቸው ከ15 በታች የሆኑ ታዳጊዎችም በቤተሰብና በማህበራዊ ጫና ከመቶ እጅ 16ቱ ይገረዛሉ ብሏል። ባለፉት 20 ዓመታት የሴት ልጅ ግርዛትን ለማስቀረት በተደረገው ጥረት በከተሞች የመቀነስ አዝማሚያ ቢታይም የተፈለገው ለውጥ አልመጣም ብሏል። በጾታ እኩልነት አለማመን፣ የሴት ልጅ ግርዛትን እንደ ባህል መቀበል፣ ከሃይማኖት ጋር ማያያዝ፣ ግራጆች ግርዛትን እንደ ገቢ ምንጭ መውሰድና የህግ እውቀት ማነስ ምክንያቶቹ ናቸው ብሏል ሚኒስትሯ።
ለዚህን ነገር ለሴቶች የሚሰጠው የአናሳ ትኩረት ነው። ምክንያቱ በዚህን ደግሞ ለብዙ ጊዜ በህብረተሰባችን የኖረ አሳሰብ ስለሆነ ይህን ለመቅረፍ በጣም ከፍተኛ ንቅናቄና ስራ ያስፈልገናል። በሴቶች ላይ የሚደርሰው ኢሰብአዊ ተግባር ነው። ህገ መንግስት መብታቸው ይጥሳል። መብታቸው፣ ክብራቸው፣ ሁሉም ነገር የሚጥስ ነው። ለዚህን ነገር ሁሉም ህብረተሰብ ግንዛቤ ፈጥሮ የሴት ልጅ ግርዛትን የሚቃወም ህብረተሰብ ለመፍጠር ነው።
በምስራቅ ኢትዮጵያ አካባቢዎች እስከ 99 ከመቶ የሚሆኑ ሴቶች የተገረዙ መሆናቸውን ተናግረው ያለዕድሜ ጋብቻና ግርዛትን በሚቀጥሉት 5 ዓመታት ለማስቀረት የሚያስችል ፍኖተ ካርታ እየተዘጋጀ መሆኑን ገልጸዋል።
ፍኖተ ካርታም የሚያሳየውም እሱ ነው። በተለይ ከፍተኛ ቁጥር ያለባቸው አካባቢዎች ልዩ ትኩረት ያደርጋል። ፍኖተ ካርታው ራሱ ማለት ነው። በተለይ ባልተማሩ ሴቶች ነው ይህንን ቁጥር የሚበዛው። ዝቅተኛ ኑሮ ባለባቸው ሴቶች ነው ይህንን ድርጊት የሚበዛውና እነሱን የህብረተሰብ ክፍሎች በማስተማር ይህንን ድርጊት እንድንቀንሰው ነው ዋና ትኩረታችን። ስለዚህ አሁን በሁሉም አካባቢዎች እኩል መራመድ አለብን ብለን አናስብም። በፍኖተ ካርታውም የተሰራለት ስራና በጀትም ዳይሬክሽንም እንደዛ ነው። በተለይ በአፋር፣ ሶማሌ፣ ሀረሬ እንደዚህ ክልሎች የተለየ ትኩረት አድርገን እንሰራለን ብለን ነው እያሰብን ያለን።
በዘርፉ ሰፊ ጥናትና ምርምር ያደረገው የኢንተር አፍሪካ ኮሚቴ በሚጫሩ አይኤሲ ዲሬክተር ዶክተር ሞርሳንዳ ከያቴ ኢትዮጵያን ጨምሮ በአፍሪካ 29 ሀገራት የጎጂ ልማዳዊ ድርጊት ተጠቂ ናቸው ብሏል። እነዚህን ሀገራትን በመቶኛ ከፋፍሎ በሶስት ደረጃ አስቀምጧቸዋል። እንደ ዶክተር ሞርሳንዶ ጥናት ከ85 በመቶ በላይ በስፋት ግርዛት የሚፈጸምባቸው ሀገራት ተብሎ የተዘረዘሩት ጅቡቲ፣ ግብጽ፣ ኤሪትራ፣ ጊኒ፣ ማሊ፣ ሴራሊዮን፣ ሱዳንና ሶማሊያ ሲሆኑ በሁለተኛ ደረጃ የተቀመጡና ከ25 እስከ 85 ከመቶ ሴቶች የሚገረዙባቸው ሀገራት ኢትዮጵያ፣ ቡርኪና ፋሶ፣ ኮት ድቫርና ሌሎች የምዕራብ አፍሪካ ሀገራት ናቸው ብሏል። የተሻሉ የሚባሉ ነገር ግን ችግሩ አሁንም ያለባቸው በማለት ካሜሩን፣ ጋና፣ ኮንጎ፣ ናይጄሪያና በመካከለኛው አፍሪካ የሚገኙ አንዳንድ ሀገሮች ናቸው ብሏል ዶክተር ሞርሳንዳ በጥናታቸው። በአፍሪካ ከ13,000 በላይ ጎጂ ልማዳዊ ድርጊቶች እንዳሉ ጠቅሰው 12,000ዎቹ በሴቶች ላይ ብቻ የሚፈጸሙ ናቸው ብሏል። ድርጊቱን ማስቀረት የሚቻለው የሃይማኖት አስተምሮና በቂ የህግ ማዕቀፍ በቅንጅት መስራት ሲችል ብቻ ነው ብሏል። እንደ አውሮፓውያን አቆጣጠር በ2025 ኢትዮጵያን የሴት ልጅ ግርዛት የማይኖርባት ሀገር ለማድረግ ውጥን ተይዞ የተሰራ ቢሆንም የአፈጻጸም ደረጃው ይህንን እቅድ ለማሳካት የሚያስችል ደረጃ ላይ ያለመሆኑን ተጨባጭ ሁኔታዎች ያሳያሉ ተብሏል። ከአፋር ክልል የተሳተፉት አቶ መሐመድ አምር የሴት ልጅ ግርዛት ተደግሶ ከሚፈጸምበት ሁኔታ ቀንሶ አሁን በድብቅ ሴቶች እየተገረዙ መሆናቸውን ገልጿል። ግንዛቤ ካለመኖር የተነሳ ከባህልና ከእስልምና ጦርነት ጋር ስለሚያያይዙት በገጠር ቀበሌያትና አርብቶ አደሮች አካባቢ በስፋት እንደሚፈጸም አስረድቷል።
ቀንሷል እንላለን፣ ግን በተፈለገበት ደረጃ አልደረሰም። በጣም በአፍሪካ ደረጃ ራሱ በእኛ አካባቢ ነው በጣም ስር የሰደደ ስለነበረ ነው እና የእኛ ሚና አስፈላጊ ነው።
አገር አቀፍ የጸረ ሴት ልጅ ግርዛት ንቅናቄ የሴት ልጅ ግርዛትን የማይታገስ ማህበረሰብ ይፈጥራለን በሚል ሀሳብ ከካት 6-7/2011 ዓ.ም በአዋሳ ከተማ ተደርጓል። በንቅናቄው ላይም የጎሳ መሪዎች፣ የአገር ሽማግሌዎች፣ የሃይማኖት አባቶችና ከሁሉም ክልሎች የተወጣጡ ውሳኔ ሰጪ አካላት ተሳትፎበታል። በዚህ ንቅናቄ መድረክ ላይም የተገረዙ ሴቶችን ስቃይ በመገንዘብ አባት እናትና ወንድሞቻቸው እንዲታደጓቸው በአጽንኦት ተጠይቋል። በዓለም በየዓመቱ 3 ሚሊዮን ታዳጊ ሴቶች ይገረዛሉ። ከዓለም ሴቶች ደግሞ ከ100-140 ሚሊዮን ሴቶች የተገረዙ ናቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን እናመሰግናለሁ። ወደ ሌላው መደበኛ ቅንብር እናልፋለን። የአስተዳደር ወሰንና የማንነት ጥያቄዎች የዛሬው እሰጥ አገባ ርዕስ ነው። በያዝነው ሳምንት መጀመሪያ የአገሪቱ ሕግ ሆኖ የጸደቀውን የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አዋጅ ጨምሮ በተለይ በአማራና በትግራይ ክልሎች መካከል ከድንበር ጋር ተያይዘው በተነሱትና በስፋትም እያከራከሩ ባሉ ሕግ ነክ ጭብጦች ዙሪያ ትኩረት ያደርጋል የምሽቱ ዘጠኝ ገባ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ቅዳሜ ምጥን ዝግጅታችን የቀረቡት 2 የሕግ ምሁራን ለዛሬው ምሽት ክርክርም ተመልሰዋል። እንግዶቹ ራሳቸውን በሚያስተዋውቁበት እንጀምራለን።
አቶ የማነ በትግራይ በክልሉም ሆነ ክልሉም በሚያስተዳድረው ፓርቲ በምክር ቤቱም እንደታየው አብላጫው ተቃውሞች ይሄንን ህገ መንግስታዊ አይደለም፣ ህገ መንግስትን ይጥሳል የሚል መከራከሪያ ነው የቀረበውና እርሱም እነኚህን ሐሳቦች እንደሚደግፍ ሰው እንዴት ነው ህገ መንግስትን የሚጥሰው?
ጥሩ ያሉ በፊት የሰጠሁት ከዚህ በፊት የነበረው አስተርጓጎም በተለያዩ ኃይሎች የህገ መንግስት የቡድን መብቶች ላይ ትኩረት ያደርጋል፣ ግለሰቦች ላይ ትኩረት አያደርጉም የተባለበት ምክንያት የማንነትና ወሰን ጉዳዮች ላይ ከብሔር ብሔረሰቦች አንጻር ከማንነት እና ከቋንቋ አንጻር አወሳሰኖች የክልልም ዞንም ብለን ወደ ስር ያሉት ስለሚሄድ ነበር ቡድን ላይ ትኩረት አድርጓል የሚባለው መከራከሪያ ነበር። ያ የተባለበትም ህገ መንግስቱ በመዋቅርም በድንጋጌዎቹም ላይ በዛ መልኩ ግልጽ በሆነ መልኩ ስላስቀመጠ ይመስለኛል የሚል ነው እንጂ ይሰጣል የደ ሀሳብ ድምዳሜ እየሰጠው እንዳልሆነ እና አቶ በላይ ያሉት አከራካሪ ሆኖ እያለም መሆኑ እውቅና ሰውንም በዛ ያን ግንዛቤ እንዳስገባ እንዲቶት ል አሉላ ለማስገንዘብ ነው።
መልካም።
እንዴት ነው ህገ መንግስቱን የሚጥሰው የሚለውን ጥያቄ ስንመለስ እንዳልኩት ህገ መንግስቱ ህገ መንግስት ሲባል ያው ሰዎች ናቸው የሰሩት። ትክክል ላይሆን ይችላል ሊስተካከል የሚችልበት በጊዜው በተፈጸመ ህጉ ሲወጣ ራሱ ያን ህግም ባወጡት በጣም ተስማምቶ ቢያወጡት ራሱ ትውልድ ይቀያየራል። ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ሁኔታዎች ይቀያየራሉ። ስለዚህ ህገ መንግስትም ሊቀየር የሚችል ጉዳይ እንደሆነ የታወቀ ነው። ቅዱስ መጽሐፍ አይደለም፣ ቅዱስ ቁርአን መጽሐፍ ቅዱስ የምንለው ነገር አይደለም። ሊሻሻል የጀነሬሽን የትውልዶችን ጥያቄዎችን የመመለስ ያለበት ስለሆነ ለዚህም ህገ መንግስት እያንዳንዱ የትም ሀገር ብንሄድ ማሻሻያ አንቀጾች እንዴት መሻሻል እንዳለበት የሚያስቀምጡት። ስለዚህ ምንድን ነው ታዲያ በዚህ አሁን ባለንበት ግን በዚህ ትውልድ በዚህ እድሜ ምንድን ነው ይሄ በቴሌኮሚሽኑ ህገ መንግስታው የሚያደርጉት የሚለው አንደኛው የመጀመሪያውን ላስቀምጥ። እንዳልኩት የማንነትና የወሰን ጉዳዮች እንደተመለከተ ይህንን ኮሚሽን እንዲፈታ ወይም ደግሞ አጥንቶ እንደተባለው ለምክረ ሀሳብ ይሁን የውሳኔ ምክረ ሀሳብ ለሚመለከተው ለፌዴሬሽን ምክር ቤትም ለጠቅላይ ሚኒስትሩም እንዲሁም ለህዝብ ኢትዮጵያ ምክር ቤት እንዲያቀርብ ያሳሰበው በሁለቱም ጉዳዮች የአወሳሰን የማንነት የድንበር በራሱ የማስተዳደርና ጥያቄ ሶስት ጥያቄዎችን እንዲስተያየት እንዲሰጥ ጥናት አድርጎ ነው። ስለዚህ ይህ እነዚህ ጉዳዮች ከዚህ በፊት መልስ ተሰጥቶባቸው ነበር በህገ መንግስቱ ወይስ አይደለም ነው የሚሆነው ጥያቄዎች። መልሱ የተሰጠበት ሁኔታ ትክክል አልነበረም፣ ሌላ ጉዳይ ነው። በዛ ላይ የምንነጋገር እንችላለን። ትክክል አልነበረም ህገ መንግስቱ ያስቀምጠው። ስለዚህ ትክክል በሆነ መልኩ ችግሮችን በሚፈታ መልኩ ዲዛይን መደረግ አለበት ህገ መንግስቱ ካለን ህገ መንግስቱ ያንን ማሻሻል የሚቻልበት ሁኔታ ህገ መንግስት ላይ አንቀጽ 105 ላይ አንቀጽ 1 ላይ አስቀምጧል። እንዴት መሻሻል እንዳለበት ማሻሻል አንቀጣ ይሄ አሁን ያስቀመጥኩት ድንጋጌ። ስለዚህ መልኩ ህገ መንግስቱ ባለበት ስናይ ባለበት ማለት ነው የፌዴሬሽን ምክር ቤት ኮሚሽኑ የኮሚሽኑ የተሰጠው ኃላፊነት የተሰጠው ስለዚህ ለኮሚሽኑ የተሰጡት ኃላፊነት በፌዴሬሽን ምክር ቤት ከተሰጠው፣ ፌዴሬሽን ምክር ቤት ደግሞ ከስሩ ይህንን ጉዳዮች እንደምናውቀው የፌዴሬሽን ብሔር ብሔረሰቦች ተወካይ ነው። እያንዳንዱ የህግ ምሁር ላይሆን ይችላል፣ ታዋቂ ሰው ላይሆን ይችላል፣ በታሪክ ምናምን ላይሆን ይችላል። ከስሩ ከህግ ባለሙያዎች ሪዶምዳንት ለህገ መንግስት የህግ ጉዳይ ነው ተብሎ ስለሚታሰብ የህግ ሰዎች ከአስራ አንዱ ስምንት የህግ ሰዎች የሆኑበት ሶስት ሌሎች አባላት ያሉበት ኮሚሽን ተቋቁማል። የህገ መንግስት አጣሪ ጉባኤ የሚባለው ግስ ሀሳብ የውሳኔ ሀሳብ ሊሰጥ ፌዴሬሽን ምክር ቤት ከፈለገ የሚቀበለው ከፈለገ ደግሞ ውድቅ የሚያደርገው ተቋም ተቋቁማል። ይህንን እያለ ኦኬ ሌላ ተቋም ለማቋቋም አስፈለገ ነው። የሰራኋቸው ጥናታዊ ስራዎችም ባሳተምኳቸው የፌዴሬሽን ምክር ቤቱ ስራዎችን በአግባቡ እየሰራ እንዳልነበረ ይሄ ጥያቄ ውስጥ ሊቀርብ ጉዳይ አይደለም ወይ? ግልጽ ነው። እንደውም የግለሰቦች መብቶችን በተመለከተ በህገ መንግስቱ የተቀመጡት ከመተርጉም አንጻር በጣም የባሰ ድክመት የነበረበት ነው። ከግሩፕ ወይ ከቡድን መብቶች የተባለ እስከ ቅርብ ጊዜ ከአራት አመት በፊት ያሉት ላይ የግለሰቦች መብቶች የግለሰብ መብት አስከብሮ መንግስትን የወቀሰበት የመንግስት አዋጅን ውድቅ ያደረገበት የህገ መንግስት መብት የግለሰብ ይጥሳል ያለበት ምክንያት ላናገኝ እንችላለን። ከሶስት አመት ከአራት አመት ወይም አምስት በፊት ብንሄድ ማለት ነው። አንድ ሶስት አራት ወር ሲያገኝ የቡድን መብቶች ላይ ሰርቶ ቢባል ስለዚህ ድክመት እንዳለ ነው። ስለዚህ ሁለት ነገሮች ነው። ፌዴሬሽን ምክር ቤት ይህን ኃላፊነት የተሰጠው ስልጣኑ በአግባቡ ኃላፊነት ይሰጣል አቶ እየተወጣ አልነበረም። ስለዚህ እንዲወጣ የነበረው አሰራር እንግዲህ ግልጽ ነው። የዲሞክራሲ ችግር፣ ነጻነት ችግር፣ የምናምን ችግር ስንል ፌዴሬሽን ምክር ቤቱ የዚህ ችግር ሰለባ መሆኑ አይቀርም። እሱን አስወግዶ ተቋማ አሰራሩ ስትራክቸራሊ ተጠናክሮ እንዲሄድ ማድረግ አንድ ጉዳይ ነው የሚሆን። ኦኬ። ስለዚህ ፌዴሬሽን ምክር ቤቱ የብሔር ብሔረሰቦች ተወካይ የኃላፊነት ሰጠኝ። ነገር ግን እሱ ሸንቱ ብቁና አግባብ ባለ መልኩ እንዲመልስ የሚያስችል መልኩ ማደራጀት ሁለተኛው ነገር ነው። መሰጠት አልነበረበትም ከተባለ ደግሞ የተቋም በአዋጅ የተቋቋመ በህገ መንግስት የተቋቋመ ሲሆን ህገ መንግስቱን በማሻሻል ሌላ ተቋምን ማቋቋም ይቻላል። ችግር አለ ከተባለ እኔ አሁን ፌዴሬሽን ምክር ቤት የተሰጠው ህገ መንግስት ኃላፊነት በአግባቡ በሚጠበቀው መልክ እየተወጣ ነው ለማለት አልደፍርም ነው።
መልካም ብለው ያለ ሌላ ተጨማሪ ጥያቄ አቶ በላይ በቀጥታ አቶ የማነ ባቀረቧቸው ሀሳቦች ላይ የእርስዎን መከራከሪያዎች ያቅርቡ።
የአቶ የማነን ሀሳብ እንደጠበቅኩት አንደኛውና ትልቁ መከራከሪያ ለእንደዚህ አይነት ጉዳዮች እልባት ሊሰጥ የሚችል ህገ መንግስታዊ ተቋም አለ፣ እሱም የህዝብ የፌዴሬሽን ምክር ቤትና እሱን ሊያግዝ ወይም ደግሞ የምክር ሀሳብ ሊያቀርብለት የሚችለው የህገ መንግስት ተቋሚ ጉባኤ አለ ነው መከራከሪያቸው። ይሄ ባለበት ፓሪ ኮሚሽን ማቋቋም አያስፈልግም ወይም ደግሞ ህገ መንግስታዊ አይደለም የሚል ይመስለኛል። በዚህ ላይ እኔ መከራከሪያ እሳቸውም መጀመሪያ እንደ መንደርደሪያ ስለሆናል። ከምንም በላይ ይሄ ኮሚሽን የተቋቋመው ምክር ለመደገፍ ነው። ደግሞ ምክር ሀሳቡን የሚለግሰው ለማን ነው ስንል ለራሱ ለህዝብ ለፌዴሬሽን ምክር ቤቱ ነው። አክቹዋሊ የፌዴሬሽን ምክር ቤቱ በክልሎች መካከል አለመግባባት ሲኖር መፍትሄ እንደሚያፈላልግ በአንቀጽ 12 ንዑስ ቁጥር 6 ላይ ተቀም መፍትሄ ያፈላልጋል ነው። መፍትሄ ማፈላለጊያ መንገዶች ብዙ ሊሆኑ ይችላሉ። አንደኛው መሰሉን ተቋም ማቋቋም ነው። ምናልባትም ደግሞ መሰል ጥናቶችን ማድረግ ሊሆን ይችላል የሚሆነው። ስለዚህ ይሄ የፌዴሬሽን ምክር ቤት የተሰጠው ስልጣን የመወሰን ስልጣን ነው። በህገ መንግስት ላይ የመወሰን ስልጣኑ እስካሁንም ድረስ ለማንም አልተሰጠም፣ አልተገፈፍም፣ እንደተቀመጠ እንደተጠበቀ ነው። ትልቁ ነገር አሁን በዚህ ተቋም አስፈላጊነት የተወሰነው ልክ ጥናቶችን ማድረግና የበለጠ ሀሳብን ለሁለቱም እንደሞ ሊያደርግ የሚችል ተቋም ሲቋቋም ምናልባት ሊነሱ የሚችሉ ክርክሮች ህገ መንግስታዊ አይደለም ከሚል ይልቅ ምናልባት ይህንን በማቋቋማችን እናወጣው ውጭ ልንከፍል የምንችለው ቆስ ካለ እሱን በመከራከሪያ ሊነሳ ይችላል። ከዚያ ውጭ ግን አሁን አቶ ኛለን በተጨባጭ እንዳስቀመጡ የፌዴሬሽን ምክር ቤቱ ስልጣን ነገሮች በጥናት የሚሆን በሌላ መንገድ ተናይቶ ሲመጡበት የውሳኔ ሀሳብ መስጠት አንደኛውና ትልቅ ነገሩ የህገ መንግስት አጣሪ ጉባኤው በሚያቀርብለት የሪኮሜንዴሽን ወይም ደግሞ ምክር ሀሳብ መሰረት ጥያቄዎቹ ከግለሰብ ምንጩ፣ ከፍርድ ቤት ምንጩ ወይም ከሌላ አካል ምንጩ የህዝብ ተወካዮች ምክር ቤት ህገ መንግስቱን የመተርጎም ህገ መንግስታዊ ነው ወይም አይደለም ብሎ የመተርጎም በጣም ተሰጥቷል። የዚህ ኮሚሽን እኮ አሁን
ዋና ዓላማው ምንድነው ካልን እንዲህ አይነት የታሪክ ጥያቄዎች የወሰን ጥያቄዎች ህገ መንግስታዊ ትርጉም የሚሽሩ ከሆነ እነሱን አጥንቶ የጥናት ሀሳብ ወይም ምክር ሀሳብ ለጠቅላይ ሚኒስትሩና ለፌዴሬሽን ምክር ቤቱ ይሰጣል።
አቶ የማነ ካሳ በመቀሌ ዩኒቨርሲቲ የህግ መምህር፣ አቶ በላይ አድማሱ በባህር ዳር ዩኒቨርሲቲ የህግ መምህር፣ ሁለቱንም እንግዶች እናመሰግናለን። አድማጮች፣ ዝግጅታችን እዚህ ላይ ያበቃ። አሁን
የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።